ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አሁን በጣም አንድ ሰሞን ላይ ጉዳት እየደረሰ ነበርና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል።
የሰማነው ቨርቹዋል ሪያሊቲ ወይንም ምናባዊ እውነታ በተባለው የቴክኖሎጂ ዘርፍ አማካኝነት ህብረተሰብ አገዝ ስራዎችን በመስራት ላይ ያለው ጉዞ ቴክኖሎጂስ የተባለ ተቋም መስራቸው ነው ዳንኤል ጌታቸውን ነው። ከዘርፉ ጋር የተያያዙ ጉዳዮችን በምሽቱ ያጋራናል። እኒና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም ይመራለው። ኤልያስ አስማሪያ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ቨርቹዋል ሪያሊቲ ወይንም ምናባዊ እውነታ ኢትዮጵያ ውስጥ ብዙ ያልተሄደበት የቴክኖሎጂ ዘርፍ ነው። ሰዎች ከውስን ስፍራ ሳይንቀሳቀሱ በኪሎ ሜትሮች ርቀው የሚገኙ ስፍራዎችን እንዲዳስሱም ያደርጋል፣ እንዲጎበኙም ይረዳል። ዝግጅቶች እንዲታደሙ፣ በተለያዩ እንቅስቃሴዎች ውስጥ እንዲሳተፉ ያግዛል። ይህን ዘርፍ ለኢትዮጵያን በማስተዋወቅ ረገድ ስሙ በበጎ እየተነሳ ያለው ተቋም ጉዞ ቴክኖሎጂስ ይሰኛል። የድርጅቱን መስራችና ዋና ስራ አስፈጻሚ ዳንኤል ጌታቸው ጋር አጭር ቆይታ አድርገናል።
ጉዞ ቴክኖሎጂስ ከተመሰረተ 1-2 ዓመት 6 ወር እንደዚህ ይሆናል። ከዛ በፊት ድርጅቱ የሚሰራቸው ስራዎች ላይ በግል ደረጃ ለመንቀሳቀስ እንሞክር ነበረ። እኔ በበኩሌ ከዩኒቨርሲቲ ተመራቂ ከሆንኩበት ፕሮጀክት ጀምሮ ማለት ነው። እና ትልቁ እንድንከፍት መሰረት የሆነው ቴክኖሎጂ ተጠቅሞ በተለይ የቨርቹዋል ሪያሊቲ ወይም ይህ ምናባዊ እውነታ የምንለውን ተጠቅመን የኢትዮጵያ ታሪካዊ ቦታዎች፣ ቅርሶችን ዘመናዊ በሆኑ መልኩ ሰዎች ካሉበት ቦታ ሆነው እንዲጎበኙ ለማስቻል በሚል ነው። ግን አሁን ላይ ሰፋፊ ሌሎች ስራዎችን ጎን ለጎን እየሰራ እንገኛለን።
በጥቂት ዓመታት ውስጥ የተለያዩ ሰዎችን ትኩረት የሳቡ አገልግሎቶችን እየሰጣችሁ ምርቶችንም እያስተዋወቃችሁ እንደሆነ ሰምተናል። በጤና ዘርፍ እንዲሁም ደግሞ በግብርናው ዘርፍም የኢትዮጵያውያንን ኑሮ ለወደፊቱ ሊያቀሉ የሚችሉ አንዳንድ አገልግሎቶችን እየሰራችሁ እንደሆነ ሰምተናል። ስለ እነሱ እስቲ ንገረን
ትንሽ። ከይ ለመጀመር በሁለት አይነት መልኩ ነው የኛ ድርጅቱ ስራዎች የሚሰሩት። አንደኛው ቅድም በጠቀስከው በቱሪዝም ውስጥ በደንብ እየታወቀ የመጣው ይሄ ጉዞ ማፕ ኤክስአር ብለን የምንሰራው ከምናባዊ እውነታ ጋር የተያያዙ ስራዎች ላይ ብቻ ያደለ ወይም እዛ ላይ ፎከስ ያደረገ አንድ እንደ ዲፓርትመንት ነው። ሁለተኛው በኢንተርኔት ኦፍ ቲንግስ እና ሮቦቲክስ ላይ ምርቶችን ወይም እንደዚህ ፊዚካል የሆኑ እቃዎችን ባሉ ሎካል በሆኑ ወይም በሀገር በቀል ታለንቶች በመጠቀም ማምረት ወይም እነሱን ዲዛይን ማድረግ ፕሮቶታይፕ ማድረግ ላይ የሚያተኩር ነው። በሱ ውስጥ የሰራናቸው ብዙ ስራዎች አሉ። የመጀመሪያው ምናልባት በዚህ ዓመት መጨረሻ አካባቢ ላይ እናወጣዋለን በትክክል ብለን ያሰብናቸው ሀሌታ የምንለው ሮቦት ነው። በሁለት አይነት መልኩ ከኮቪድ ኢትዮጵያ ውስጥ ከገባ ከተባለ ጀምሮ እየሰራንበት የነበረ ነው። ራሱም ወደ ግብርና ላይ እንዲውል በረሃ አንበጣ አንድ ሰሞን ላይ ጉዳት እየደረሰ ነበረና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል ብለን የተለያዩ ኮምፖነንቶችን ስፔሻሊ ለአይተው ከሆነ የበረሃ አንበጣ ለማባረር ብዙ ድምፅ ይፈጥሩ ነበረ ገበሬዎችና፣ ያ ማባረር ማስፈራራት የሚችል ድምፅ ስለሆነ የበረሃ አንበጣዎችን ስፔሻሊ ኢንጂነርድ በሆነ መልኩ ሮቦቶቹ ኢኩዊፕድ አድርገን ሪሞትሊ መቆጣጠር የምንችለው በሶላር ፓወር መስራት የሚችል እንደዚህ አይነት ፕሮቶታይፕ ዲዛይን አድርገን እሱንም ወርልድ ባንክ ላይ 2020 ላይ አቅርበነዋል። አጠቃላይ የኛ ስራ እንደዚህ በሁለት ከፍለን ለኢንተርቴንመንትም የሚሆኑ አዳዲስ አሁን እየመጡ ያሉ ምርቶችን አዲስ 3 መልሳ ብለን አንድ ይለቀቅነዋለ። እሱም ጥሩ እየሄደ ነው። ልክ እንደ ሙከራ ስራ እያደረግንበት ነው እና ሲመጡ በዛ መልኩ በሁለቱ አድርገን ነው የምንሰራው። የእኛ ዋነኛ ዓላማ በማጠቃለል በቱሪዝሙም በቴክኖሎጂ እድገቱም በጣም አሉ በሚባሉ ስራዎች ሎካል ታለንቶችን ወይም እዚሁ ባሉ ኢትዮጵያውያን እንደኔ እንግዲህ እንዳሉ ያሉትን ተጠቅመን ዲዛይን አድርገን መልሶ ደግሞ ወደ ሀገሩ ተጠቃሚ እንዲሆን እዚህ ኢትዮጵያ ውስጥ ብሎም ደግሞ ሌላም ሀገራት አፍሪካ ውስጥ የእኛ ስራ ተደራሽ እንዲሆን መስራት ላይ ያተኮረ ተቋም ነው።
ምናባዊ እውነታ የሚባል ነገር ምንድን ነው? ሰዎች አንድ ቦታና አንድን ሁኔታ በምናባዊ እውነታ ወይም ቨርቹዋል ሪያሊቲ አሰራር መሰረት እንዴት ነው ሊገነዘቡት የሚችሉት ብሎ ሊጠይቁ የሚችሉ አድማጮች ይኖራሉ ብዬ አስባለሁ። በአጭሩ ምንድን ነው ጽንሰ ሀሳቡ ይሄ ቨርቹዋል ሪያሊቲ ወይንም ደግሞ ምናባዊ እውነታ የሚባለው?
ምናባዊነታ ወይም ቨርቹዋል ሪያሊቲ የምንለው እንደ ጽንሰ ሀሳብ ደረጃ አዲስ አይደለም። በአብዛኞቻችን ሞባይል ጌሞችን በስልካችን እንጫወታለን። እነዚህ የምንጫወታቸው ጌሞች አስተውለን ከሆነ ቨርቹዋል የሆኑ ዓለሞች ናቸው። ግን ምናልባት ብዙ በምንጫወት ውስጣቸው ጋር ያለን ግንኙነት እየጨመረ እንደ እስከ ሶስት ድረስ ሊደርስ ይችላል። የኮምፒውተር ጌምም ሊሆን ይችላል፣ የሞባይል ጌምም ሊሆን ይችላል። የተለያዩ ግን ትልቅ ይሄ የቨርቹዋል ሪያሊቲን ነገር በደንብ እያስተዋወቀው የመጣው በዲስፕሌው ደረጃ ወይም ራሱ በቨርቹዋል ሪያሊቲ ኮምፖነንት ደረጃ እያደገ የመጣው ራሱ ቴክኖሎጂ ላይ። ለምሳሌ ቪአር ሄድሴቶች መምጣት ሲጀምር ኮምፕሊትሊ ሰዎችን ሙሉ በሙሉ ቨርቹዋል ወደሆነ ዓለም ውስጥ ማስገባት ሲጀመር አይ ቲንክ ትንሽ ለውጡም የታየ አቅሙን በደንብ የተጠናከረ የመጣበት በዛ ደረጃ ይመስለኛል። ቨርቹዋል ሪያሊቲ ብዙ ዘርፈ ብዙ ጥቅም አለው። አንድ መገናኛ ነው ብለን እናስብ። ምናልባት ከዚህ በኋላ ኢንተርኔት የምንለውን ነገር የምንጠቀመው አሁን ላይ እንዳሉ በስልክ ከዌብሳይት ዌብሳይት እየዘለልን የምናያቸው መረጃዎች ብቻ ሳይሆኑ ገብተን ኤክስፒሪየንስ የምናደርጋቸው ናቸው። ለዚህ ምሳሌ የሚሰጥ ለምሳሌ አንድ ሙከራ በደመራ በዓል የደመራ አበራር ስነስርዓትን በቨርቹዋል ሪያሊቲ አድርገን የሰራ ነው አለ። እዛ ላይ ሰዎች ከያሉበት ሀገር ሆነው ይህንን ስነስርዓት ጆይን ማድረግ እንዲችሉ፣ ብዙ የተራራቁ ቤተሰቦች አብረው መሆን እንዲችሉ በዙም ሚቲንግ ማድረግ አሁን የተለመደ እየሆነ መጥቷል። ከመነጋገር እና በቪዲዮ መልክ ከመተያየት ባለፈ ኤክስፒሪየንሶችን ወይም እነዚህ እንቅስቃሴዎችን፣ ባህል፣ የተለያዩ ጉዳዮችን በማማከለ መልኩ ሰዎች ባሉበት ቦታ ሆኖ ማቅረብ የሚችል ማያያዝ የሚችል ነው ማለት ነው።
ኢትዮጵያ ውስጥ ብዙ የተሄደበት አይመስለኝም። አዲስ በቅርብ ዓመታት ውስጥ እየተስፋፋ ያለ እንቅስቃሴ ወይንም ስራ ይመስለኛል። እንግዳ እንደመሆኑ መጠን ፈተናዎች ይኖራሉ ብዬ አስባለሁ። የገጠሟችሁ ችግሮች ምንድን ናቸው? በምን ሁኔታ አስፈታችሁ?
ይሄ በጣም እንዳለንበትም አህጉር እንዳለንባቸውም ሌሎች መሰረታዊ ችግሮች ትንሽ ፈታኝ ነው። ድርጅቱን ከመመስረቱ በፊት ብዙ እንዳንንቀሳቀስ ወይም ቶሎ ጀምረን ወደ ስራዎች እንዳንገባ ከያዙን አንዱ ነገሮች ምናልባት ይሄ ነገር በጣም ገና ወደፊት የሚታሰብበት አይነት የሚመስል እንደ ቅንጦት የሚታይ አይነት ቴክኖሎጂ ነበረ። በዛ ደረጃ ትንሽ እሱ ለመየር እኛም ሰዎችን ማሳመን በሚችሉ አሁን በቨርቹዋል ቴክኖሎጂ ይሄ ቨርቹዋል ሪያል ቴክኖሎጂ ላይ መስራታችን በቅርስ እና በዚህ በቱሪዝሙ በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ አደሴም ታይም ቴክኖሎጂውንም በዛ አስታከው እንዲያዩት ለማድረግ ነው የመጣ ነው። ቴክኖሎጂው ግን ሌላ ትምህርት ላይ ስፔሻል በጣም መሰራት የሚችል አቅም አለው። እሱ ላይ እኛም እየሰራ የተለያዩ መድረኮችም ላይ ስለ ቴክኖሎጂ ገለጻ እያደረግን የራሳችንንም ኮሚኒቲ በስራዎችም በተለያዩ መልኩ ኢቨን ቢሮ ድረስ ኢንቫይት እያደረግን እንዲ የሚሰሩት ኤክስፒሪየንሶቹ እያለን ፍሉዌንስ ማድረግ ይችላሉ የምንላቸውን ሰዎች እያመጣን በደንብ ለማስተዋወቅ ሞክረናል። በመንግስት ደረጃም ብንሄድ አብዛኛው ቢሮ ጋር የሚገጥመን ነገር ይኖራል። ትንሽ አብሮ የመስራት ሰፋ አድርጎ ነገሩን የማየት እንደሚታየው ቅርሶች ላይ ብዙ ጥንቃቄ የሚፈልግ ነገር አለ። ፈቃዶች ከእነሱ ማግኘት ይኖርብናል። እነሱ ነው ወደ ዲጂታል ዓለም የምናመጣው እና አብሮ ይሄ ተጋግዞ የመስራቱ ነገር ትንሽ የሚቀረን ነገር ይኖራል። ግን አሁን በሄድንበት መልካም ጅማሮ አለው። በጣም ፈትኖንም የነበረው ድርጅቱን ባቋቋመን በስድስት ወር ውስጥ ይመስለኛል ነበረ ኮቪድ መጥቶ ብዙ ነገሮች ያቆመው እና ያንን ወደ ኦልሞስት 8 ወር የሚሆነውን ያህል ፈታኝ ጊዜ ስራዎችንም እኛ እየሰራን ነበር። ግን ድርጅት ነው የፋይናንሻሊ ብዙ ነገሮች ተፈጥሮ ነበረ። እነሱን ለማስተካከልም እንጻጻፍ ነበረ። ከኢፒክ ጌምስ በዛ መልኩ ግራንት አግኝተናል። ይሄን ግራንት ተጠቅመን ደግሞ 4 ፕሮጀክቶችን ኢትዮጵያ ላይ የተለያዩ ቦታዎች ላይ የሚገኙ ለምሳሌ ከአድዋ ታሪክ ነው የጀመረው። በመቀጠል የሶፍ ዑመር ታሪክን ከዛ በኋላ አሁን የሚወጣ ቅርብ ሪያና ኮረማሽ የሚባል እነዚህን 4 ፕሮጀክቶች አናውንስ አደረገን እንሰራለን ብለን በዛ ደረጃ ፋይናንሽያሊ ታለንት ዋይዝም በዛ ደረጃ አስተካክለን ነው ወደ እንግዲህ አሁን ወዳለንበት አመትም የደረስ ነው። በዛ ልክ እያስተዋወቀን ያለ ነው። አይ ቲንክ በዚህ ደረጃ ሰውም እየተረዳው ቴክኖሎጂ ላይ በተለያየ መልኩ እኛንም ሲያይ ፌስቡክ ወደ ሜታ መቀየር ራሱ አንድ መነቃነቅ ፈጥሯል። ምንድን ነው ነገ የሚሰራው በዚህ ቴክኖሎጂ የሚለውንም ነገር ማሳየት አይ ቲንክ አሁን ጥሩ እይታ ላይ ያለን ይመስለኛል።
እጅግ በጣም አመሰግናለሁ ዳንኤል ጌታቸው። ጉዞ ቴክኖሎጂ ስለተሰኘው በምናባዊ እውነታ ወይም ቨርቹዋል ሪያሊቲ ላይ የሚያተኩሩ አገልግሎቶችንና ተያያዥ አገልግሎቶችን እየሰጠ ስላለው በወጣቶች የተቋቋመ ተቋም ስለነገርከንና ሀሳባችሁን ስላጋራን በአድማጮች ስም በእጅጉ አመሰግናለሁ። መልካም ጊዜ ይሁንልን።
አመሰግናለሁ።
ስጠላ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ነው ወደ እናንተ እየደረሰ ያለው። አብራችሁን ስላላችሁ በድጋሚ አመሰግናለሁ። ወደ ቀጣዩ ዘገባ እንሻገር። በርካታ ኢትዮጵያን ወላጆች በስደት ወደ አሜሪካ ከመጡ በኋላ ልጆቻቸውን ለትልቅ ስኬት ማብቃት ትልቁ ህልማቸው መሆኑን ይናገራሉ። ይህ ማድረግ ደግሞ ከልጅነታቸው ጀምሮ ክትትል ከማድረግ ጎን ለጎን በተለይ ለዩኒቨርሲቲ ትምህርታቸው በቂ ገንዘብ ማጠራቀም ይጠበቅባቸዋል። ለመሆኑ ወላጆች ወጪያቸውን ተቆጣጥረው ገቢያቸውን ማሳደግና በቂ ገንዘብ ለልጆቻቸው ትምህርት ማስቀመጥ የሚችሉት እንዴት ነው? የአንዲትን ወላጅ ተሞክሮ በመቀጠል እናቀርብላችኋለን።
የቴ እሳቱ ወይም ደግሞ የትናየት እሳቱ እባላለሁኝ። የሁለት ወንዶች ልጆች እናት ነኝ። እንግዲህ በሙያ ደረጃ በሪል ስቴት እና በፋይናንሻል ሰርቪስ ውስጥ ላለፈው 22 ዓመት አገልግያለሁ። የቴ ፋይናንሻል ኤልኤልሲ መስራች እና ባለቤት ነኝ።
በተለያየ ምክንያት ወደ አሜሪካን ሀገር የሚመጡ ወላጆች ልጃቸውን በሚያሳድጉበት ጊዜ የሚገጥሟቸው ችግሮች ወይም ተግዳሮቶች ምን አይነት ናቸው?
እነዛ የባህል አጀስትመንት ያስፈልገናል፣ የቫሉ አጀስትመንት ያስፈልገናል። ከምንኖርበት ይዘን የመጣ ነው ከኖርንበት ይዘን የመጣ ነው ጥሩ ቫሉ እና እዚህ ካለው ጋር አጀስት እያደረገን የምንሄድባቸው ነገሮች ናቸው። ስለዚህ ብዙ አጀስት ከምናደርጋቸው ነገሮች ልጆችን ማነጋገር በባህላችን አልተለመደም። ስለዚህ ልጆችን ማነጋገር፣ መጠየቅ፣ ማዳመጥ እነዚህ ልጆች ስኬታማ እንዲሆኑ እኛም ደግሞ ምን ላይ መስራት እንዳለብን ዳይሬክሽን የሚሰጠን ነገር ስለሆነ እዛ ላይ ማትኮር ያስፈልጋል። በወላጅና በልጅ መሀል ራሱ በአንዱ ላይ ሊኖር ይገባል። ቀይ መስመር ብለን የምንለው መኖር አለበት። አባትና እናትም እንደፈለገ የማይናገርበት ቦታ አለ፣ ልጆችም እንደፈለጉ የማይናገሩባቸው ቦታዎች አሉ። እነዛን ለይቶ ማወቅ ያስፈልጋል። ስለዚህ ዓለም ሊቀበለው የሚችል ልጅ ማዘጋጀት የሚችለው እንዴት ነው ብሎ ጠራ ችሎታውን ወላጅ ማዳበር አለበት። አለበለዚያ በዚህ በ21ኛው ክፍለ ዘመን ለማሸነፍ በጣም ከፍተኛ የሆነ የፈጠራ ችሎታ፣ ትዕግስት፣ እውቀት፣ ገንዘብ እና የተለያዩ ፍቅር በብዛት ይፈልጋል። እና ፍቺን ለምሳሌ ሰዎች እንደ ኖርማል ቫሉ አድርገው ወስደውታል። በሀገራችን እንደዚህ አይነት ነገር አይደለም። እናትና አባቶቻችን ስናይ ግን ብዙ ሚስማች የሆነ የጋብቻ አይነት ስለሆነ በዛ ምክንያት ሰዎች ፍቺ ያ ነገር ልጆች ላይ የሚያመጣውን ነገር አትኩሮ አያለም ሰው። በዛ ምክንያት ብዙ ሲቸገሩ አያለሁኝ። ብዙ ኮንሰልት አድርጌ እጅግ በጣም አሳዛኝ በልጆች የምትሰኗለ በወላጅ የምትሰኗለ
ወላጆች ሲያነሱ ከሰሟቸው ውስጥ ለምሳሌ ብዙ ወላጆች ረጃጅም ሰዓት ስራ ላይ ያጠፋሉ። 16 ሰዓት፣ 17 ሰዓት እስከ 20 ሰዓት ድረስ ይሰራሉ። በዚህ ጊዜ ከልጆቻቸው ጋር የሚያሳልፉት ጊዜ እጅግ በጣም የተወሰነ ይሆናል። ወላጆች ይህንን ክፍተት እንዴት ነው መሙላት የሚችሉት? ጊዜ ለልጆቻቸው መስጠት የሚችሉት እንዴት ነው?
እነዚህ ሰዎች በዛ ባለቻቸው አንድ ዴይ ኦፍ ወይም ሁለት ቀን ዴይ ኦፍ እጅግ በጣም ልጆቻቸውን ሲኮተኩቱ ከሚያዩዋቸው ቤተሰቦች ጋር ቅርበት መፍጠር አለባቸው። የኛ ትልቁ ችግሩ አሁን ለምሳሌ ሌላ በዛው አካባቢ ላይ የሚኖር የሌላ ሀገር ዜጋ ይሁን የዚህ ሀገር ዜጋ ይሁን ግን ከራሱ አካባቢ የተለየ አንድ በዛ ውስጥ ካልቸር ሌላው ቤተሰብ ምን እያደረገ እንደሚያሸንፍ ልንማር እንችላለን። ሁለተኛ ነገር የእነዛ ሰዎች የልጅ አያያዝ እኛ የምንፈልገው ግን ዛሬ ሁኔታው እንድናደርግ ካልፈቀድን ከነዛ ሰዎች ጋር ችግራችንን አስረድተን እነዛ ሰዎች ሊደግፉን የሚችሉ ሰው መሆናቸውን ፍሬንድሽፕ በመመስረት የጠበቀ ነገር እንዲረዱን እኛና እነሱ ባህሪያችን አንድ ነው ወይ ወይም የተቀራረበ ነው ወይ፣ በዛ ላይ ልጆችን ሊቀበሉ ይችላሉ። ሁልጊዜ እኮ አይሞላልንም። እኔም ራሴ ያሰ ሲንግል ፓረንት እና እንደ ሪል ስቴት እና ፋይናንሻል ሰርቪስ ፕሮፌሽናል አንዳንድ ጊዜ ቤቶች ሳሳይ የሚበሽበት ጊዜ አለ። ሰዎች አካባቢው ላይ ያሉ ቫሉ ማድረጋቸውን ቤተሰቦች እንጂ ዝም ብዬ ማንንም ሰው አልጠየቅም። ቤቴም አጠገብ ቢሆን በዛው ባለው ላይ እንዴት አድርገው ሊጠቀሙ እንደሚችሉ መለኛ መሆንና የሌሎቹ ሰዎች ሌቨሬጅ ማድረግ ነው። በቃ በጣም ስማርት የሆነው መንገድ መጠቀም ማለት ነው።
ልጆች ትልቅ ቦታ እንዲደርሱ ከምናደርግበት መንገድ አንዱ ትምህርት ነው። ቁልፍና ወሳኝ ነገር ነው። ልጆች በተለይ ጥቁሮች ሆነን ወደዚህ ሀገር መተን ትልቅ ደረጃ ለመድረስ እና ልጆች በትምህርታቸው ስኬታማ እንዲሆኑ ከልጅነት ጀምሮ ምን አይነት ክትትልና ድጋፍ ያስፈልጋል?
ከልጅነታቸው ጀምሮ ታይም ማኔጅመንት ያስፈልጋል። ሁሉንም ልጆች ናቸው የጫወቱ። እኔም ቢዚ ነኝ የምሰራው ነገር አለ ብለሽ ከመልቀቅ ሰዓት ስታበጅለት፣ የመኝታ ሰዓት አለ፣ የማንበቢያ ሰዓት አለ፣ ውጮት የመጫወቻ ሰዓት አለ፣ የተለያዩ ነገሮች ከወላጅ ጋር ደግሞ የተለያዩ አክቲቪቲዎችን ፓዝል ሊሆን ይችላል ትጫወቱ አይምሮን እየዲቨሎፕ እያደረገ እነዛ ነገሮች ክሬት ማድረግ ያስፈልጋል ከልጅነታቸው። ያ ምን ይሆናል ልምድ ይሆንና ያ ሀቢት ኤቭሪዴይ ምንም ነገር ሲያደርጉ የሚያደርጉት ነገር አይሆንባቸውም። የልጆች ስኬታማነትን ስታይ ወላጅስ ምን ይዞ ነው የመጣው? ከመጣንበት ምን እያየ የሚያደግ ነው? የምንሰጣቸው ያዝነው ነው። ከታላላቅ ሰዎች የአንደኛው እናት ለምሳሌ መጽሐፍ ማንበብ ስለማችል ዘቅዝቃ እንኳን እንዲዛዝም ብላ ፊቱ እየተቀመጠች ለፒኤችዲ ለሜዲካል ዶክተር መዳበቃሽ አሜሪካዊት እናት አለች ለምሳሌ። ስለዚህ እነዛን ነገሮች ላይ ዩኒቨርሲቲ እኮ ምን እያደረገች እንደሆነ አታውቅም፣ ግን ልጁ ላይ ሳይኮሎጂካሊ ልትፈጥር የፈለገችው ነገር ስላለ ብልህ እናት ስለሆነች ነው ያን ያደረገችው።
ከክትትል ጎን ለጎን ደግሞ ወላጅ ልጆቹን ለስኬት ለማብቃት ከሚያስፈልገው ነገር አንዱ ገንዘብ ነው። በተለይ ወደ ዩኒቨርሲቲ ተማሪዎች ሲገቡ ከፍለው ነው የሚማሩት እና ወላጅ የሚያስፈልጋቸውን ነገር ማሟላት መቻል አለበት። በዚህ ብዙ ወላጆች ሲቸገሩ ይታያል እና ወላጆች የገንዘብ አያያዛቸው እዚያ ጋር ሲመጡ ምን መምሰል አለበት?
ብዙ ነገሮችን ገንዘባቸው ገንዘብ እንዲሰራ ማድረግ የሚገባቸውን ቦታ ከእውቀት ጋር ያለመጨበጥ ያ ምንድነው? ፕሮዳክቶችን ወይም ደግሞ የተለያዩ ኢንቨስትመንቶችን ልጅ ከወለደ ጊዜ ጀምሮ ሰው ለምሳሌ ልጁን በምን እንደሚያስተምር ማወቅ አለበት። የስቴቱን ህግ ማወቅ አለበት። እኛ በምንኖርበት በቨርጂኒያ ለምሳሌ 23 ዓመት ሲሞላቸው ራሳቸው ብድር መውሰድ አይችሉም። ስለዚህ ወላጅ የራሱን ክሬዲት ፍሪ አድርጎ እየጠበቀ ነው ለመበደር ወይስ ሌሎች ቦታዎች ላይ ትንሿን ገንዘብ ትልቅ ማድረግ እየሞከረ የሚለው መልስ መሰጠት አለበት። ስለዚህ የራሴን ታሪክ ሳይሆን ፋይናንሻል ኢንዱስትሪ የሚያመጣውን ነገር ተጠቅሜያለሁ። ፋይናንሻል አድቫይዘር ከመሆኔ በፊት የትሬዲንግ ትምህርቶች ገብቼ ትሬዲንግን ስለተማርኩኝ የተለያዩ ነገሮችን በራሴ የማደርጋቸው ለራሴ የጠቀሙኝ ነገሮች አሉ።
ምናልባት እንደምሳሌ የምጠቅሳቸው ነገሮች አሉ?
አዎ፣ ቤት ማከራየት፣ ፋይናንሻል ፕሮዳክቶች ላይ ከታክስ ነጻ የሆኑ ነገሮችን ወይም ደግሞ ወለድ ሊወልዱ የሚችሉ እንዴት አይነት መልቲፕላየር ያላቸው ምን ያህል ጊዜ ሊያዋሉት እንደሚችሉ በኮምፓውንድ ኢንትረስት ከእውቀት ጋር ነው። ግን በጣም ብዙ እንደዛ ተብሎ ምንትናምንታይነ ነው የሚል ንግግር አለ በኮሚኒቲያችን። ነው እንደዛ ሳይሆን ከቦታ ቦታ እየሄዱ ትርፋቸውንና ኪሳራቸውን ማየት መቻል አለባቸው።
ክሬዲታቸው በጣም ተበላሽቶ ያንን ማድረግ ለትምህርት ላይ መዋል የሚገባቸውን ነገር መዋል ሲያቅታቸውም ይታያል እና ምናልባት በዛ በኩል የምትመክሪያቸው ምክር ካለ?
እጅግ በጣም አንቺ ካልሽው በላይ እጅግ በጣም ተጨማሪ ነገር ሊሆኑ የሚችሉ ብዙ ነገሮች አሉ። ሰዎች ለምሳሌ ልጅ ወልደዋል። እዚህ ጋር መጀመሪያ ያንን ልጅ ቦታ ለማድረስ የሚፈልገውን ነገር ከኛ የጠበቀውን ነገር ስናቅ እነዚህ ነገሮች አይምሯችን ላይ ከመጡ አሁን አንቺ ያልሻቸውን ነገሮች ስለ ብራንድ፣ ስለ ሶሻል ላይፍ፣ ስለተለያዩ እቃዎች፣ መኪናዎች፣ ቤቶች ምናምን ስለመቀያየር አናስብም። ይሄ እኔ የማልደግፈው ነገር ነው እና እነዚህ ነው በገንዘባቸው በኩል አጀስት የምናደርገው። ኒድስ አናሊሲሳቸው በሚሰራበት ጊዜ ራሳቸውን እንዲያዩ እናደርጋለን እና ይሄ ነው ያደረኩት የሚሉትን የሚያፉበትም የሚደነግጡበትም ጊዜ አለን።
በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ።
አመሰግናለሁ ስመኝ። መልካም ጊዜ። የቲ እሳት
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ዝግጅቶቻችን ይቀጥላሉ። በመቀጠል ኤደን ግርመው በማህበራዊ መገናኛዎች ዘንድ ጎልተው ከነበሩ ጉዳዮች የተወሰኑትን ታስቃኝናለች።
ኢትዮጵያዊው የፒያኖ ሊቅ ግርማ ይፍራሽዋ የጣሊያንን ከፍተኛ የክብር ሜዳሊያ ተሸለመ። በአዲስ አበባ የጣሊያን ኤምባሲ አምባሳደር አጉስቲኖ ባሊሴ ለኢትዮጵያዊው የፒያኖ ሊቅ ግርማ ይፍራሽዋ የጣሊያንን ከፍተኛ የክብር ሜዳሊያ ሸልመዋል። ፒያኒስት ግርማ ይፍራሽዋ ሽልማቱን በአዲስ አበባ በሚገኘው የጣሊያን ኤምባሲ በመገኘት ከሶስት ሳምንታት በፊት እንደ አውሮፓውያን አቆጣጠር ሰኔ 23 2022 ዓ.ም የተቀበለ ሲሆን በእለቱ ለክብሩ በተዘጋጀው ግብዣ ላይም አርቲመስ የተሰኙት የዳንስ ቡድኖች ስራቸውን ማቅረባቸውንና እንዲሁም ደግሞ የተለያዩ ተጋባዥ እንግዶች መገኘታቸውን የጣሊያን የባህል ማዕከል በአዲስ አበባ የፌስቡክ ገጽ አመላክቷል። ግርማ ይፍራሽዋ በልጅነቱ ክራር በመጫወት ከሙዚቃ ጋር የተዋወቀ ሲሆን በ16 ዓመቱ በቅዱስ ያሬድ የሙዚቃ ትምህርት ቤት በመግባት ፒያኖ ተምሯል። በኋላም ባገኘው የውጭ የትምህርት እድል አማካኝነት ወደ ቡልጋሪያ በማቅናት በሶፊያ ግዛት ኮንዘርቫቶሪ የሙዚቃ ትምህርት ቤት ውስጥ ከታላላቅ የሙዚቃ ልሂቃን ስር በመሆን እውቀቱን አዳብሯል። ከዓመታት በኋላም ወደ ኢትዮጵያ በመመለስ ለስድስት ዓመታት ያህል በያሬድ የሙዚቃ ትምህርት ቤት በመምህርነት አገልግሏል። ግርማ ይፍራሽዋ በተለያዩ የአፍሪካና የአውሮፓ ሀገራት እየተዘዋወረ ስራዎቹን ያቀረበ ሲሆን ለአብነት እንደ አውሮፓውያን አቆጣጠር በ2009 ዓ.ም በዩናይትድ ስቴትስ በተዘጋጀው በግርድፍ ትርጉሙ አፍሪካ ሰሜን አሜሪካን ታገኛለች ወይም አፍሪካ ሚትስ ኖርዝ አሜሪካ በተሰኘው የካሊፎርኒያ ሎስ አንጀለስ ዩኒቨርሲቲ UCLA ያሰናዳው መርሃ ግብር ላይ ዝግጅቱን አቅርቧል። ግርማ ይፍራሽዋ በተለያዩ ሀገራት እየዞረ ስራዎቹን በግልና በቡድን እያቀረበ ይገኛል። አዲስ አበባና በተለያዩ ከተሞች የሳይክል እንቅስቃሴ እንዲዳብር የሚንቀሳቀሰው እድመንገድ የሳይክል ቡድን ለየት ያለ መርሃ ግብር ይዞ ብቅ ብሏል። ቡድኑ በመዲናዋ አዲስ አበባ እሁድ እሁድ ጧት በመሰባሰብ አብሮ በመሆን በተለያዩ ቦታዎች በሳይክል በመዞር የሳይክል ስልጠናዎችን በማዘጋጀትና በመለማመድ ላይ ያተኮረ ሲሆን አሁን ደግሞ ሰፋ ባለ መልኩ የሴት ተሳታፊዎችን ቁጥር ለመጨመር ራስን ካደጋ ለመከላከል የሚረዳ የራስ ቁር ወይም ሄልሜት እንዲሁም ደግሞ ሳይክሎችን በመግዛት ለመለገስ ያቀደ ሲሆን ለዚህም $3,000 ግብ በማስቀመጥ ጎፈንድሚ ከፍቶ እየተንቀሳቀሰ እንደሚገኝ የቡድኑ መስራች ኤፍሬም በቀለ አስታውቋል። የፊታችን ቅዳሜ አሊያንስ ኢትዮ ፍራንሴስ የባህል ማዕከል የሲኒማ ዊኬንድ በማለት የተለያዩ የአውሮፓ ፊልሞችን ለእይታ እንደሚያቀርብ በፌስቡክ ገጹ ላይ ገልጿል። ከዚህ በተጨማሪም ከጉዞ ፊልምስ ጋር በመቀናጀት ፊልም ለመስራት ምንም አይነት የገንዘብ አቅም ለሌላቸው ወጣት የፊልም ተዋንያንና ባለሙያዎች ለ3 ቀናት የሚቆይ የነጻ የስልጠና እድል አመቻችቷል። በዚህ መርሃ ግብር ላይ ለመሳተፍ የሚፈልጉ ወጣቶችም እስከ መጪው ነሐሴ 5 2014 ድረስ ፒያሳ በሚገኘው የባህል ማዕከሉ ምዝገባ እንደሚያደርግም አስታውቋል። ይህ መስናዶም ለ2ኛ ጊዜ የተደረገ መሆኑን የባህል ማዕከሉ የፌስቡክ ገጽ ጨምሮ ገልጿል። ከአሜሪካ ድምጽ ለተጠናቀረው የማህበራዊ ሚዲያ ዘገባዎች ኤደን ገረሞ ከዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁ የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ቀጣዩ ዘገባ ወደ ዚምባብዌ ይወስደናል። በዚምባብዌ ገጠራማ ማህበረሰብ ውስጥ ያለ አንድ ድርጅት ሴት ተማሪዎች በወር አበባቸው ጊዜ ከትምህርት ቤት እንዳይቀሩ ለማድረግ በተደጋጋሚ ጥቅም ላይ ሊውል የሚችል የወር አበባ ንጽህና መጠበቂያ በመስራት ላይ ይገኛል። ጥረቱ የተጀመረው የአካባቢያቸው ሴቶች ልጆች በወር አበባ ንጽህና መጠበቂያ እጦት ምክንያት ትምህርታቸው እንዳይስተጓጎል ለማድረግ በተነሱ የቀድሞ መምህርት ነው። ቆንጅታየ የሮይተርስን ዘገባ እንደሚከተለው ታቀርበዋለች።
ሙታሳ የምትባል የዚምባብዌ ክፍለ ሀገር ውስጥ የሚሰራው ቺዴዛ የተባለ የማህበረሰብ ደህንነት ማዕከል አባላት ከጨርቅ የሚሰሩ የወር አበባ ጊዜ ንጽህና መጠበቂያዎችን ይሰፋሉ። ቺዴዛ ይህንን ስራ የጀመረው የአካባቢው ልጃገረዶች የወር አበባቸው ላይ በሚሆኑበት ጊዜ በየወሩ የሚገዛውን የንጽህና መጠበቂያ ለመግዛት አቅም ስለሌላቸው በእነዚያ ቀናት ከትምህርት ቤት ቀርተው እቤት እንደሚውሉ የተቋሙ ስራ አስኪያጅ ግላዲስ ሙካራቲዋራ ካስተዋሉ ባላ ነው። ግላዲስ እንዲህ ይላሉ።
ሁለተኛ ደረጃ ትምህርት ቤት ለሚማሩ ታዳጊ ልጃገረዶች የትምህርት ቤት ክፍያ ስንከፍልላቸው ነበር። ታዲያ በየወሩ አንዳንዶቹ ልጆች ከ2 እስከ 5 ቀን ለሚሆን ጊዜ ከትምህርት ቤት ይቀራሉ። ይህ ነገር አሳሰበን። የትምህርት ውጤታቸውም ጥሩ አልነበረም። በየወሩ ከ2 እስከ 5 ቀን ብላችሁ ብትደምሩት በአመት ከትምህርት ቤት ውጪ የሚጠፋው ጊዜ 45 ቀን ይሆናል ማለት ነው። ስለዚህ እነዚህ ልጆች ቀጣይነት ያለው የንጽህና መጠበቂያ ሊቀርብላቸው ይገባል ብለን አሰብን።
የወር አበባ ንጽህና መጠበቂያዎቹ የሚሰሩት ከተለያዩ አይነት ጨርቆች ነው። ፍላኔል የሚባለውን የጨርቅ አይነትም እንጠቀማለን። ክብደት ስለሌለውና ለማጠብና ለማድረግ ስለሚቀል ነው ብለዋል ግላዲስ ሙካራቲዋራ።
The reusable head costs 80 cents each.
በተደጋጋሚ ጥቅም ላይ መዋል የሚችለውን አይነት የወር አበባ ንጽህና መጠበቂያ ለመስራት የሚጠይቀው ወጪ 80 የዩናይትድ ስቴትስ ሳንቲም ነው። ለ18 ወራት ሊጠቀሙበት ይችላሉ። በሚያስፈልጋቸው ጊዜ ይጠቀሙበትና ታጥቦ ፀሐይ ላይ ይደርቃል። ፀሐዩ ኃይለኛ ስለሆነ ጎጂ የሆኑ ተዋሲያን ቢኖሩ እንኳን ያጠፋቸዋል። ደጋግመው ሊጠቀሙበት ይችላሉ።
የ60 ዓመቷ የቀድሞ መምህርት ግላዲስ ሙካራቲዋራ ህይወታቸውን የመንደራቸውን ሴቶች ልጆች በትምህርት ኮትኩተው ለማብቃት የሰጡ ሴት ናቸው። ግላዲስ ሴቶች ልጆች የራሳቸውን ገቢ እያገኙ ቤተሰባቸውን እየመገቡ መኖር እንዲችሉ የሚያስችላቸውን ስልጠና በመስጠትም ይረዳሉ። ስራውን በበጎ ፈቃደኛ ሴቶች የሚያከናውነው ይህ ድርጅት የሚያመርታቸውን የወርሃዊ ንጽህና መጠበቂያዎች ለአካባቢው ነዋሪዎች በዝቅተኛ ዋጋ ይሸጣል። የተለያዩ በጎ አድራጎት ድርጅቶችም ይገዙና በሀገሪቱ ዙሪያ ላሉ ሴት ተማሪዎችና ችግረኛ ለሆኑ ወጣት ሴቶች ያከፋፍላሉ። የዩኒቨርሲቲ ተማሪ የሆነችው ሊ ቹሲኮ አንዷ የዚህ አግርቦት ተጠቃሚ ነች። እንዴት ላለች?
ይሄ
የንጽህና መጠበቂያ ዋጋው በጣም ርካሽ ነው። አንዱን ለአንድ አመት ተኩል መጠቀም ይቻላል። አምስቱ በ$4 ነው የሚገዛው። ስለዚህ በየወሩ በምን ልግዛ ብሎ መጨነቅም አይኖርም።
ይህ የቺዴዛ ማዕከል ፋብሪካ በየቀኑ እስከ 600 የሚደርሱ የሚታጠቡ የወር አበባ ንጽህና መጠበቂያዎችን እንደሚያመርት ተገልጿል።
እናመሰግናለን። በኦርገን ኢዩጂን እየተደረገ የሚገኘው 18ኛው የዓለም አትሌቲክስ ቻምፒዮና ቀጥሏል። ከዛ ጋር የተያዘ አንድ መረጃ እናገራችሁ። ዛሬ ላይ በስድስተኛ ቀኑ ስፖርታዊ ውድድሮች ተካሂደዋል። በ3000 ሜትር መሰናክል ሩጫ ውድድር ካዛኪስታንና ኢትዮጵያ የሜዳሊያ ሰንጠረዡን ተቆጣጥረዋል። ካዛኪስታንን የወከለችው ትውልደ ኬንያዊቷ ኖራ ጄሩቶ ውድድሩን በ8 ደቂቃ ከ53 ሴኮንዶች ከ2 ማይክሮ ሴኮንድ በመጨረስ የወርቅ ሜዳሊያ ባለቤት ሆናለች። እንዲሁም ደግሞ በዚሁ ውድድር ላይ ኢትዮጵያን ከወከሉት አትሌቶች መካከል አንዷ የሆነችው የወርቅ ውሃ ጌታቸው የብር ሜዳሊያ አሸናፊ ሆናለች። የወርቅ ውሃ ውድድሩን ያጠናቀቀችው በ8 ደቂቃ ከ54 ሰከንዶች ከ61 ማይክሮ ሰከንዶች ነው። ሌላኛዋ የሀገሯ ልጅ መቅደስ አበበ በበኩሏ ከአሸናፊዋ ሰዓት በ3 ሰከንዶች ብቻ ዘግይታ በመግባት የነሐስ ሜዳሊያ ተሸላሚ ሆናለች። አጠቃላይ የሀገራት የሜዳሊያ ሰንጠረዡን ዩናይትድ ስቴትስ በ6 ወርቅ፣ 5 ብርና 8 ነሐስ ሜዳሊያዎች በድምሩ በ19 ሜዳሊያዎች ትመራለች። የዝግጅት እስከተጠናቀረበት ሰዓት ድረስ ያለውን ቁጥር ነው የምነግራችሁ። ኢትዮጵያ የዛሬ ተጨማሪ ድሎቿ ተደምረው በ3 ወርቅ፣ 4 ብርና 1 ነሐስ ሜዳሊያዎች በአጠቃላይ በ8 ሜዳሊያዎች በቻምፒዮናው ተሳታፊ ከሆኑ ሀገራት መካከል በ2ኛ ደረጃ ላይ ትገኛለች። ቻይና በ2 ወርቅ፣ በ1 ብርና በ1 ነሐስ ሜዳሊያዎች በድምሩ በ4 ሜዳሊያዎች በ3ኛ ደረጃ ላይ ይገኛል። የሙዚቃ ስታወስ ግን እንመለስ። እናመሰግናለን። መስተንግዶ ሀብታም ስዩም በድምፅና በምስል ምህንድስና ደግሞ ኤልያስ አስማረ ነበር። እስካሁን ድረስ አብረን አንድ ነበር። ነገ ሰው ይበለን። መልካም ምሽት ይሁንላችሁ።